This program has come to you from the Voice of America, Washington.
The Voice of America!
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ የካቲት 20 2013 ዓ.ም ምሽት ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰለሞን አባተ ነኝ። ለጥያቄው መልስ ይዘናል።
ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዲሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩቅ ሰዎች አንዱ ነበርኩኝ። ነገር ግን በተለይ ህግ ማስከበሩ ተጠናቀቀ ተብሎ ከዚ በኋላ እኛም ትግራይ ከሄድን በኋላ በተለይ ብዙ ኢንፎርሜሽን መስፋት ከጀመርን በኋላ ግን በክቡር ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ።
አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ የስራ አስፈጻሚ ኮሚቴ አባል ዋና ጸሐፊ፣ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ናቸው።
በተለይ ምናልባት መጀመሪያ ሳምንታት ሁለት ሳምንታት ወይም የመጀመሪያ አንድ ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዚያ በኋላ ግን የትግራይን ህዝብ መጠበቅና መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር።
አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን በተወካዮች ምክር ቤቱ ያለፈላቸውን $1.9 trillion የኮቪድ-19 ድጋፍ ወጪ እቅድ የመወሰኛ ምክር ቤቱም እንዲያጸድቀው ጥሪ አሰሙ። ጆ ባይደን በሳምንት መጨረሻው ወደ ዴላዌር ክፍለ ግዛት ከማምራታቸው አስቀድሞ በዋይት ሃውስ ባደረጉት አጭር ንግግር ህዝቡ ከመጠን ላለፈ ጊዜ በከፍተኛ ስቃይ ኖሯል ካሉ በኋላ ስቃዩን ማቅለል አለብን፣ ይሄ እቅድ ይህንኑ ለማድረግ የታለመ ነው፣ የህዝቡን መከራ ያቃልላል ብለዋል። ስራ ላይ እናውለው ሲሉም ጥሪ አቅርበዋል። ኮቪድ-19 ማገገሚያ ድጋፍ ወጪው በወረርሽኙ ለተጎዱ በሚሊዮኖች የተቆጠሩ አሜሪካውያን የንግድ ድርጅቶችና አስተዳደሮች ድጋፍ የሚውል ሲሆን በመወሰኛው ምክር ቤት ማለፍ ይኖርበታል። እቅዱ ዲሞክራቶች በሚቆጣጠሩት የተወካዮች ምክር ቤቱ በአመዛኙ የፓርቲ ወገንተኝነትን በለየ መንገድ ድምፅ ተሰጥቶበት በ219 ድጋፍ በ212 ተቃውሞ ያለፈ ሲሆን ለፕሬዚደንት ጆ ባይደን የመጀመሪያ አብይ ምክር ቤታዊ ድል አስመዝግቦላቸዋል። በኮቪድ-19 ወረርሽኝ ዩናይትድ ስቴትስ ውስጥ እስካሁን ከ508,000 በላይ ሕይወት ጠፍቷል። 2 ሚሊዮኖች ለስራ አጥነት ተዳርገዋል። አብዛኞቹ ሪፐብሊካኖች የኮሮና ቫይረስ ክትባትና ወረርሽኙን ለመዋጋት የሚያስፈልጉ ሌሎች የሕክምና አቅርቦቶችን ጭምር የሚያካትተው የፕሬዝደንቱ እቅድ የሚጠይቀውን ወጪ ነው የሚቃወሙት። እቅዱ ለግለሰቦች በቀጥታ ተጨማሪ $1,400 የሚሰጥበት ሲሆን ለቤተሰቦች ድጎማ፣ ለአነስተኛ የንግድ ድርጅቶችና የከተሞች እንዲሁም የክፍለ ሀገሮች አስተዳደር አጣዳፊ ድጋፍ የሚውል ወጪም ተካቶበታል። በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA የምክክር ኮሚቴው በጆንሰን ኤን ጆንሰን ለተሰራው የኮቪድ-19 ክትባት በሙሉ ድምጽ ድጋፉን ሰጥቷል። ለተከታቢዎች በአንድ ጊዜ የሚሰጠው የጆንሰን ኤን ጆንሰን ኩባንያው ክትባት ስራ ላይ እንዲውል መደበኛ ፈቃዱን በቀጣዮቹ ጥቂት ቀናት ውስጥ ያገኛል ተብሎ ይጠበቃል። FDA በፋይዘርና ባዮንቴክ እንዲሁም በሞደርና ኩባንያዎች ለተሰሩት ክትባቶች ፈቃድ ሰጥቶ ስራ ላይ እየዋሉ ሲሆን የጄኤንጄው ክትባት ሶስተኛ ይሆናል ማለት ነው። በዓለም ዙሪያ የኮሮና ቫይረስ ተጠቂዎች ቁጥር ከ113 ሚሊዮን በላይ አሻቅቧል። በሽታው ሳቢያ ለህልፈት የተዳረጉት 2.5 ሚሊዮን አልፈዋል። ዩናይትድ ስቴትስ ከ28 ሚሊዮን በላይ የቫይረሱ ተጋላጮች ይዛ ከዓለም ቀዳሚውን ስፍራ አሁንም እንደያዘች ነች። ፕሬዚደንት ጆ ባይደን ትናንት ከቀዳማዊት እመቤት ጂል ባይደን ጋር ሆነው በቴክሳስ ክፍለ ግዛት የክረምት በረዶማ የአየር ሁኔታ ያደረሰውን ከባድ ጉዳት ተዘዋውረው ጎብኝተዋል። በረዶና በቅዝቃዜው ሳቢያ በብዙ ሚሊዮን የተቆጠሩ ነዋሪዎች የኤሌክትሪክና የውሃ አገልግሎት አጥተው ከርመዋል። ጆ ባይደን እና ጂል ባይደን በትልቋ የቴክሳስ ከተማ ሂውስተን የምግብ እደላ ጣቢያ፣ የጤና ማዕከልና የአጣዳፊ እርዳታ እንቅስቃሴ ስምሪት ማዕከልን ጎብኝተዋል። በከበደው የበረዶና ቅዝቃዜ የአየር ሁኔታ በተያያዘ በተለያዩ የደቡባዊ ዩናይትድ ስቴትስ ክፍለ ግዛቶች ትንሹ የአርባ ሰው ሕይወት አልፏል። ብዙ ጊዜ የአየር ሁኔታው ሞቅ እያለ ቢሆንም በቴክሳስ ግን ከ1 ሚሊዮን የሚበልጥ ሕዝብ አሁንም የመጠጥ ውሃውን እያፈላ እንዲጠቀም የተሰጠው ትዕዛዝ አልተነሳም። 27 ተማሪ ወንዶች ልጆችን የጠለፉት የናይጄሪያ ታጣቂዎች ዛሬ ለቀዋቸዋል። ተማሪዎቹን ባለፈው ሳምንት ከሰሜኗ ናይጀር ክፍለ ግዛት እንደጠለፏቸው ይታወሳል። የገሪቱ የጸጥታ ኃይሎች ከአጎራባቿ ዛምፋራ ክፍለ ግዛት የተጠለፉትን ከ300 በላይ ልጃገረዶች አሁንም እየፈለጉ ናቸው። መጨረሻም ኒጀር ውስጥ ትናንት ሐሙስ ዋና ከተማዋ ኒያሜ ውስጥ ምርጫዎቹን ተከትሎ በተፈጠረ ሁከት ወቅት የአንድ የራዲዮ ፍራንስ ኢንተርናሽናል ጋዜጠኛ መኖሪያ ቤት መቃጠሉ ተዘግቧል። የአርኤፍአይ ዘጋቢው ሙሳ ኪካ እና ቤተሰቡ በቤት እንዳልነበሩ፣ ነገር ግን ቤቱ ላይ የከበደ ቃጠሎ እንደደረሰ ነው የተገለጸው። ፈረንሳዩ የራዲዮ ጣቢያ ዘጋቢው ቤት ላይ እሳት የተለኮሰበት ከዘገባ ስራው በተያያዘ ኢላማ ተደርጎ መሆኑን እንጠረጥራለን ብሏል። ጋዜጠኛው ለ2 ወር ያህል እንገልሃለን የሚል ዛቻ ሲደርሰው እንደነበረ ለጋዜጠኞች ደህንነት የሚሟገተው ድንበር የለሽ ጋዜጠኞች ቡድን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 20 2013 ዓ.ም ምሽት ፕሮግራም ነው። ወደ መጀመሪያው ዝግጅታችን እንሸጋገር። ለጥያቄው መልስ ትግራይ ክልል ውስጥ የተከሰተውን ሰብአዊ ቀውስ ለማስተካከልና በአጠቃላይ የኢትዮጵያን ችግር ለመፍታት የመንግስትን ቁርጥ ውሳኔ እንደሚፈልግ 2 የተፎካካሪ ፓርቲዎች ስራ አስፈጻሚ አመራር አባላት ለጥያቄዎቻችሁ መልስ ሲሰጡ ተናግረዋል። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ከአድማጮች የተነሱ ጥያቄዎችን ይዛ ሁለቱን እንግዶች ያነጋገረችው ጽዮን ግርማ ነች። ወደ ውይይቱ እንለፍ።
ሁለታችሁም በትግራይ ክልል ተጉዛችሁ በዛ ያለው ሁኔታ እንደገመገማችሁ በመግለጽ ለእናንተ ጥያቄ ያላቸው አድማጮች ጥያቄያቸውን እንዲልኩ ነው የጠየቅነው። በዛ መሰረት በጽሁፍ በኢሜይላችንና ጥያቄ ባቀረብንበት የፌስቡክ ገጻችንም ላይ የተወሰኑ ጥያቄዎች መጥተውልናል እና በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያ ጥያቄ በኢሜይል የደረሰን ጥያቄ ነው። የኔ አንተ አለኸኝ ከአዲስ አበባ የላኩልን ጥያቄ ነው። ለሁለታችሁም እንደ ኃላፊነታችሁ ያቀረቡት ጥያቄ ነው። ጥያቄዎቹ ትንሽ በርከት ይላሉ። ለአንብባቸውና ተራ በተራ ትመልሷቸዋላችሁ። የመጀመሪያው ጥያቄ ለትግራይ ተወካይ ይላል። አሁን በተጨባጭ መሬት ላይ ያለው እውነታ እንዴት ነው? በተለይ በወጣቱና በሴቶች ላይ ይፈጸማል የሚባለው ጥቃትና ጉዳት አሁን ያለው ጊዜያዊ አስተዳደር ተግባብቶ ስራዎችን ከመፈጸምና ተግባራዊ ከማድረግና ከመግባባት አንጻር ምን ይመስላል? ካጎራባች አካባቢዎች ጋር ያለው ትብብርና መቀራረብ አብሮ መስራትና መተባበር ምን ይመስላል? የክልሉ አጠቃላይ የድጋፍና የእርዳታ ስርጭት እንዲሁም ኤርትራ ወታደር አለ ስለሚባለውና ስለሚያደርሰው ጉዳት ምን ትላላችሁ ይላል። ለኢዜማም ተከታይ ጥያቄ ያላችሁ አቶ አለኸኝ ግን እስቲ መጀመሪያ ይሄንን ጥያቄ ሁለታችሁም እንደ ጥያቄዎቹ ብትመልሱልን ከአቶ ጊደናል ጀምር።
እሺ አመሰግናለሁ። አቶ የኔንተ ያቀርቡዋችሁ በጣም ጥሩ ጥያቄዎች ናቸው። እንግዲህ ሁኔታው ያው እንደምታውቀው ጥቅምት 24 ካጋጠመው ችግር በኋላ በተለይ መከላከያ ሰራዊታችን ላይ ከተወሰደው ጥቃት በኋላ ፌደራል መንግስትም ያው ህግ ማስከበር ነበረበት እና እንግዲህ የተሄደው ነገር ሁላችንም የምናውቀው ነው። ከዚ በኋላ እንግዲህ ጦርነት እንደሚታወቀው ጎጂ ነው፣ በጣም አውዳሚ ነው። ስለዚህ ትግራይ ውስጥ ያጋጠመው ነገር ሁኔታው በጣም ክልሉ በጣም በጦርነት የተጎዳ ህዝቡም በአብዛኛው የተፈናቀለበት እንዲሁም ሌሎች ጥቃቶች የደረሱበት ሁኔታ ነበረ። መሰረተ ልማቱ ስልኩንም መብራቱንም ጨምሮ ሌሎች ነገሮችን በጣም ከፍተኛ ጉዳት ላይ ነበረ። ስለዚህ ሁላችንም እኔም አቶ ተክሌ ወደ ትግራይ ታታስ መጀመሪያ አካባቢ መቀሌ ከተያዙ በኋላ ሄደን እንዳየ ነው ይህንም የተገነዘብ ነው። ከዛ የሆነ ሁኔታ በተለይ የጊዜ መስተዳደር አባላት በተለይ አምስት ሰዎች ደቡብን ጨምሮ በመጀመሪያ ሽሬ ብርቶ የማረጋጋት አካባቢ የሚያስተዳድር ሰው ህዝቡን የማማረጥ መዋቅሩን የመመለስ እንዲሁም የተሰሩ ስራ መሰረተ ልማቱ የመጠቀም የመመለስ መብራት፣ ሞባይል፣ ትራንስፖርት የማስጀመር ባንክን፣ የጸጥታና የፖሊስ መዋቅሩ የመመለስ እንዲሁም የመሳሰሉ ስራዎችን በሚያመሰግን ሁኔታ ነው የሰሩት። ለዚህም በእውነት ፓርቲያችንም እኔም ክብር እሰጣለሁ። ከዚ በኋላ ግን ያው እያደር እያየን ስንሄድ ግን ያው ጉዳቱ በጣም ከፍተኛ እንደሆነ እየተገነዘብን ሄድን። ስለዚህ እውነታው አሁን በጦርነት የታሸ በጣም የተጎዳ አካባቢ በተለይ ሚንታሊ በጣም የተጎዳ ህዝብ እንደሆነ ነው የተገነዘብ ነው። የጊዜያዊ መስተዳድሩ ከጎረቤት ክልሎች ጋር ያለው የመግባባት ሁኔታ የተባለው ነገር እንግዲህ እሱ ምናልባት እንደሚታወቀው ክልሉ ከሌሎች ክልሎች ጋር እና ከኤርትራ መንግስት ጋር ግንኙነት መፍጠር አይችልም እንደሚታወቀው። ነገር ግን ምንድነው እኔ ያለኝ ኢንፎርሜሽን በፌዴራል መንግስት ደረጃ ይሄ በተለይ ህጉን ከማስከበር በፊት የነበሩ ቦታዎችን የማስለቀቅ ሁኔታ ለፌዴራል መንግስት እንደጠየቀ እና በሂደት እንዳለ ነው ማቆር ሚጠኝ ኢንፎርሜሽን ደረጃ ማለት ነው እያየ ነው። ሌላ የኤርትራ ወታደሮች ጉዳይና ሌላው የተጠየቀው ነገር እዛም ነበር። ግን እንግዲህ ለሞስት ለሁለት ወር ቆይ ያለው ጄኔራል በላይ ስዩም የሰሜን ዋና አዛዥም ተናግረውታል። የመቀሌ ከንቲባ አቶ አትክልትም ገልጾ ሌሎችም ገልጾታል። የኤርትራ ወታደር ትግራይ ውስጥ እንደገባና ብዙ ነገሮች ሀፕን እያደረጉ እንደሆነ በትክክል የሚታወቅ እና ይህም መንግስትም ራሱ ያመነበት እንዲሁም የአሜሪካ መንግስትም ቴቶች ማት መልስ አድርጎም ሌሎችም እነ ሂውማን ራይትስ ዎች እና ይህም ስፔሻል ፕሬዘንቴሽን ነው ፕራሚላ ፓተን ሌሎችን የመሳሰሉት የገለጹት ስለሆነ ይሄ የኤርትራ ወታደሮች ትግራይ ውስጥ መኖር የሚካድ አይደለም። የአንትሬንያንትን ጥያቄዎች በዚ መልኩ ነው።
ጊዜያዊ አስተዳደሩ የእርስ በርስ ግንኙነት ምን ይመስላል የሚል እሱን ጥያቄ አልመለሱትም።
እንግዲህ ጊዜያዊ አስተዳደሩ ማለት ለምናቀው እንግዲህ ካቢኔ የምንለው ማለት ቢሮ ኃላፊ የካቢኔ አባላት ናቸው። ካቢኔ ማለት ደግሞ ክልሉን የሚመራው ፖለቲካሊ፣ ሶሻሊ እና ኢኮኖሚካሊ የክልሉን አቅጣጫ ቢወስን የሚመራ ማለት ነው። ጊዜያዊ አስተዳደር ስንል ይህንን ነው በዋና ስራ አስፈጻሚ የሚመራው ማለት። ስለዚህ በመሀላቸው ያለው መግባባት ምን ይመስላል የሚለው ነገር እኔ ብዙ ኢንፎርሜሽን የለኝም። እኔ ካቢኔ አባልም አልነበርኩም። ነገር ግን እኔ ክልል ውስጥ ያን ችግሩን ለመፍታት ከዚህ ታርቼ ነው ይሄ ወደዛ ሲሄድ የነበረ ሁኔታ አንድ ላይ የተደረገበት ነገር እንዲሁም በተለይ ጊዜያዊ መስተዳድሩ ፓርቲዎችን አሳትፎ አካታችና አሳታፊ ለማድረግ ያደረገው ጥረት ግን ዝም ብሎ ለይስሙላ ነው ማለት። ለምሳሌ እኛ ትዴታ የካቢኔው አባል አይደለንም። መሆን የነበረበት አካታችና አሳታፊ መሆን ከነበረበት በትክክል ፓርቲዎች ቢሮ ቦታ ይህን ያህል፣ ምክትል ቢሮ ይህን ያህል፣ የዞን አስተዳዳሪዎች ይህን ያህል፣ የወረዳ አስተዳደር ይህን ያህል ተብሎ ቦታ ይሰጣቸውና በድርድር ከዚ በኋላ ደግሞ ፓርቲዎቹ ደግሞ እጩዎችን አቅርቦም በስራ አስፈጻሚ እንዲሾሙ መደረግ ነበረበት። ነገር ግን ለይስሙላ እንዲያው አቶ ቃድስታን የአረናው ሊቀመንበር እንዲገቡ ተደረገ። አንድ የራያ ዴሞክራሲያዊ ፓርቲ ራዲፓ ሊቀመንበር እንዲገቡ ተደረገባ። ከዚ በኋላ ሌላው ግን ዝም ብሎ አሳታሽና አካታች ለማድረግ የተደረገው ጥረት ዝም ብሎ ብዙም የሚያጠገብ አልነበረም። ስለዚህ በመሀላቸው ያለው የመግባባት ምን የሚለው ነገር ብዙ ኢንፎርሜሽን የለኝም።
አቶ ተክሌ ቀደም ብሎ በተነሳው ጥያቄ ላይ የሚሰጡት ምላሽ ካለ
ችልም እንደምናውቀው እንደተጠቀሰው ጥቅምት 24 ግጭቱ ከተጀመረ በኋላ እነዚህ ሰዎች የተሳሳተ ስሌትና ስልክ ይዘው ወደ ግጭት እንደተገቡ በኋላ ከፍተኛ የሆነ ትግራይ ውስጥ ኪሳራ ደርሷል። ይህንንም በተለያዩ ዓለም አቀፍ ሚዲያዎችንም ጭምር እያየ ነው። በኢዜማም በኩል ሶስት ጊዜ አካባቢው ከፍተኛ አመራር የክልሉ መዋቅር እንዳለው ነው። የከፍተኛ አመራሮች ሶስት ጊዜ ሄደዋል። መቀሌ ለሁለተኛ ጊዜ ሄደናል። በዚህ በምዕራብ ትግራይ ደግሞ እስከ ሁመራ አካባቢ በማይካድራ በኩል የሄደ ቡድንም አለ። ይዘናቸው የመጣ ነው። በርካታ ውጤቶች አሉ፣ እውነታዎች አሉ። እነዛ እውነታዎች በተለይ በመሀል ትግራይ አካባቢ እና መቀሌ አካባቢ ያለው እና በተለይ በምዕራብ ትግራይ አካባቢ ከሁመራ ማይካድራ አካባቢ ያሉት እውነታዎች የተለያዩ ናቸው። እዚህ ውስጥ በርካታ ተዋናዮች አሉ፣ ሁላችንም ያው እናውቃለን። አንደኛው የኤርትራ ሰራዊት ነው። የኤርትራ ሰራዊት ደግሞ ቅድም አቶ ጊዳና እንደገለጸው ቀደም ሲል በጀነራል በላይ ስዩም ተገልጾ ነበረ። ከዛም በጊዜያዊ አስተዳደር አባላቱ በተደጋጋሚ ተገልጿል። በመንግስት አካላት በተወሰኑ ሰዎችም ያው እየተገለጸ ያለ ነው። በመንግስት ደረጃ በአጠቃላይ ነው ያልተገለጸው። እና እነዚህ ጉዳት ያደረሱ ኃይሎች አንደኛው የኤርትራ ሰራዊት ነው እየተከሰሰ ያለው። ሁለተኛው ህወሀት ለቋቸው የሄዱት በርካታ እስረኞች፣ ወንጀለኞች የነበሩ ናቸው። መቀጠል ደግሞ የእሱ የህወሀት ኃይሎች ነበሩ፣ ተበታትነው የቀሩ ኃይሎችም የዚህ አካል ናቸው የሚሉ በርካታ ወገኖች አሉ። በአንዳንድ አካባቢዎች ደግሞ ሁላችንም ያው እንደምንሰማው የሚከሱ ወገኖች አሉ። በተለይ የአማራ ልዩ ኃይልና የአማራ ሚሊሻ የሚሏቸውም አሉ። በእኛ እይታ ይህን ጥፋት በአብዛኛው ያጠፉት ህዝቡም እያለ ያለው የኤርትራ ሰራዊት ኃይሎች እና ህወሀት የለቀቃቸው እስረኞች ናቸው። ከፍተኛውን ወንጀል እየፈጸሙ ያሉት እንዲሁም አንዳንድ ስርዓት ወጣቶች ናቸው እና የችግሩ መጠን እጅግ በጣም ዘግናኝ ነው። የተፈጠረው የሰብአዊ ቀውስ እና ቁጭትም እጅግ በጣም ከፍተኛ መሆኑን አይተናል። ትክክል ነው ወንድሜ እንደጠየቀው፣ ሰዎች ተገለዋል፣ ወጣቶች በተለይ ተገለዋል፣ ንብረት ወድሟል፣ ሴቶችም ተደፍረዋል። ስለዚህ ወጣቶች አካባቢ እና ሴቶች አካባቢ የተነሳው እውነት ነው፣ ከፍተኛ የሆነ ሰው ተፈጽሟል። ስለ ጊዜያዊ አስተዳደር ግንኙነት አቶ ጊደና ካለው ብዙም እንትን አልልም፣ ግን የታዘብኩት ጊዜያዊ አስተዳደሩ የትግራዩም የብልጽግና አካል ነው። ጎረቤት አካባቢ የሚባሉትም የአፋርም ይሁን የአማራ ክልል የአንድ ፓርቲ አባሎች ናቸው። ግን በአጠቃላይ ከተፈጠረው ቀውስ አኳያ ስንመዝነው እነዚህ ኃይሎች ተደጋግፈው እየሰሩ እንዳልሆነ ነው የሚያሳየው። ትግራይ ጊዜያዊ አስተዳደርን ለመገምገም አቶ ጊደና እንዳለው የካቢኔው አባል መሆንን ይጠይቃል። ከርቀት ነው እያየ ነው ያለ ነው። የካቢኔው አባል አድርጎ ለማሰባሰብ ያው የሞከራቸው ኃይሎች አሉ። ስራር ግን ጉድለት ስለነበረው የዜማ አጋጣሚ ሆነ የዛ አካል አልሆነም። ስለዚህ ውስጥ ገብቶ ምን ይመስላል የሚለው ለመገምገም የዛው አካል ሆኖ መገኘትን ይጠይቃል። ከዛ ውጭ ግን እንደ ጊዜያዊ አስተዳደር እና እንደ ፌዴራል መንግስትም እንደ አጎራባች ክልሎችም ስናይ ተባብሮ የመስራትና ትግራይ ውስጥ የተፈጠረውን ቀውስ በማርገብ ረገድ የበኩላቸውን ሚና እየተወጡ ነው ብዬ አልገመግምም። ፌዴራል መንግስት ግን እኛም ለምሳሌ ነገሩን በቅንነትና ከፖለቲካ ትርፍ አውድ ውጪ ይዘን መንግስት እየሞገትን እያሳሳብን በተለያዩ መግለጫዎችም እየከሰስን ነበር። ስለዚህ በጊዜ ሂደት ነገሮች እየተለወጡ መንግስትም ጆሮ እየሰጠን እየነጥ እንደሆነ እያየን ነው። በተለይ በፌዴራል መንግስት በኩል በተቻለ መጠን የችግሩን ግዝፈት ያክል ነው ብዬ ባላምንም ከፍተኛ የሆነ በጀት መድቦ በሁሉም ዘርፍ እየተሰራ እንደሆነ ያው እያየን ነው። አንዳንድ ዓለም አቀፍ ተቋማትም እየመሰከሩ ያለበት ሁኔታ አለ። ገለልተኛ የሚባሉ ተቋማትና ሚዲያም እየገቡ ነው። ምናልባት እነዚህ ገለልተኛ የሚባሉ ተቋማት የተሻለ መረጃና የተሻለ እይታ ለህዝቡ ይዘው ይቀርባሉ ብዬ አለው። እኔ በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰላሙ ተገኝቶ ሁሉንም አካባቢዎች ከዳሰሰ የተሻለ መረጃ ለህዝባችን ይዞ ይቀርባል የሚል እምነት አለኝ። ምክንያቱም በተቻለ መጠን ከፖለቲካ ገለልተኛ ነው እንደ አንዳንድ ዓለም አቀፍ ተቋማትም የሚጠመዘዝ ተቋም ነው ብዬ አላስብም። ስለዚህ መንግስት እነዚህም ነገሮች እየሰማ ሚዲያዎችን ተልከዋል። ሚዲያዎች አንዳንድ ዘገባ ይዘው እየወጡ ነው፣ እያየን ነው። የበለጠ መጣራት ያለባቸው ጉዳዮች ሊኖሩ ይችላሉ። ግን አትሊስት የህዝቡን ስቃይ በተጋነነም ይሁን ባልተጋነነ ደረጃ ይዘው መቅረባቸው አንድ ትልቅ ነገር ነው ብዬ አስባለሁ። የኢትዮ ኤርትራ ወታደር የተባለው ጉዳይ ጉልህ እየሆነ የመጣ ነው። ይህንንም ራሱ ከዚህ በፊት በተደጋጋሚ የኤርትራ ወታደር እንዴት ሊገባ እንደሚችል ብናቀም ድንበር ጠባቂ የነበረው ኃይል ተመቶ በማደሩ ሊገባ የሚችል ኃይል ቢኖር ቢችልም መንግስት ግን ኃላፊነቱን ይወስድንና መንግስት እንዴት እንደገቡ ለምን እንደገቡና መቼ ሊወጡ እንደሚችሉ እኔ ብቻ ሳልሆን ፓርቲያችንም ራሱ አቋም የያዘበት ጉዳይ ስለሆነ ይህንንም በዚህ አልፈዋለሁኝ። አመሰግናለሁ።
ከኤርትራ ወታደሮች ጋር ተያይዞ የተነሱ ጥያቄዎች አሉ። እነሱ መልሷቸውና ወደ ሌላ ጥያቄ እንሻገራለን። በፌስቡክ የጠየቁን ብርሃኑ ግርማይ የተባሉ አድማጫችን እስከ መቼ ነው በኤርትራ ሰራዊትና በመከላከያ ተከበን ሰው እየተገደለ በቤት ውስጥ ሆነን የምንኖረው? የራስ ህዝብ ሲጨፈጨፍና ሲዘረፍ እንዲሁም ሴቶች ሲደፈሩ ዝም ብሎ የሚመለከትን መንግስት እንዴት መንግስት ማለት እንችላለን? እና የመረጥነውና የምንወደው መንግስት እያለ እንዴት እኛ የማንወደውና ያልመረጥነው መንግስት በግድ ይመራናል የሚል ጥያቄ አንስተዋል። እንዲሁም ሌላ ቴዲ ቴዲ የተባሉ አድማጭ በፌስቡክ ገጻችን ከትግራይ ክልል የኤርትራ ወታደሮች የሚወጡት መቼ ነው የሚል ጥያቄም ሰንዝረዋልና ምንድነው ምላሻችሁ? የተነሱትንም ጥያቄዎች ጨምራችሁ አቶ ጊደና
አመሰግናለሁ። ምናልባት ይህ ጥያቄ መቅረብ የነበረበት ለገዢው ፓርቲ እና ለጊዜያዊ መስተዳድሩ ዋና ስራ አስፈጻሚ ቢሆን ወይ ለካቢኔ ቢሆን ደስ ይለኝ ነበረ። ነገር ግን እኔም ያው ያን ፓርቲ ስለ ትግራይ የሚጨነቅ ስለ ትግራይ የሚሰራ ፓርቲ አባል ስለሆንኩኝ እግድ እኔም እንደ ኢትዮጵያዊም እንደ ሰውም እንደ ትግራዋይም የሚያስጨንቀኝ ነገር ስለሆነ ሀሳቤ መግለጽ የግድ ነው ብዬ አስባለሁ። ለአድማጮችም ካለኝ ክብር መቼ ነው የሚወጡት ምናምን የሚለው ሜይ ቢ አቶ ብርሃኑ ግርማ እንዳሉት እኔም ከሳቸው ጋር ነው የምጠይቀው። እኔም ምንም ያው እኛ ፓርቲያችን ገዢ ፓርቲ ስላልሆነ መንግስት ስላልሆነ እኛ ይህን ጥያቄ በመግለጫ ፓርቲያችን በመግለጫ በክቡር ሊቀመንበሩ መግለጫ ተሰጥቷል። በዋልታ ትግሪ ጥር 3 ላይ ቀርቤ እንዲወጣ ድምፄን አሰምቻለሁ እንደ ዜጋ እንደ ሰው። ነገር ግን ምንድን ነው እኔ ክቡር ጠቅላይ ሚኒስትሩ በዓለ ሲመታቸው ላይ ከተናገሩት አንጻር ካለቀሱት በደስታ በተስፋና በደስታ ካለቀሱት ኢትዮጵያውያን አንዱ ነኝ። እንባዬ ወርድ ነበረ እሳቸው ሲናገሩ። ተስፋ ሰንቄ ነበረ። በጣም ተስፋ ካሩ ኢትዮጵያውያን ነበርኩ። ከዚ በኋላም ይህን ፓርቲ ጆይን ካሩ ጊዜ ጀምሮ ጨቋኙና አሳኙ የህወሓት አመራርን ፊት ለፊት ከታገሉት አንዱ ነች። በሚዲያም በምንም ማለት ነው። እንዲሁም በተለይ የህግ ማስከበሩ ስራ እስከተፈጸመበት እስከ ህዳር አጋማሽ ድረስ የነበሩ ሁኔታ በጣም እደግፍ የነበርኩ እንደ በፓርቲም በራሴም በግለሰብም ጠቅላይ ሚኒስትሩና እሳቸው የሚመሩት መንግስት ይሰሩት የነበረው ስራ በተለይ ህግ ማስከበሩ ላይ በጣም ከደገፉት እና በጣም ሊደርሽፕ ኤክሰለንስ አየሁበት ብዬ በድፍረት ከተናገሩት አንዱ ነው። ቀጥሎም ምናልባት ይሄ የህወሓት አመራር ከትግራይ ህዝብ ጫንቃ ላይ ሲወገድ ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዲሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩቅ ሰዎች አንዱ ነበርኩኝ። ነገር ግን በተለይ ህግ ማስከበሩ ተጠናቀቀ ተብሎ ከዚ በኋላ እኛም ትግራይ ከሄድን በኋላ ትግራይም ሄደን በተለይ ብዙ ኢንፎርሜሽን መስፋት ከጀመርን በኋላ ግን በክቡር ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ። የትግራይ ህዝብ የኢትዮጵያ ህዝብ እንደሆነ ነው የኢትዮጵያ አንድ አካል እንደሆነ ኢትዮጵያ ለምትባለው መልካም ሀገር ታላቅ ሀገር ብዙ መስዋዕት የከፈለ እንደ ሌሎች ኢትዮጵያውያን ብዙ መስዋዕት የከፈለ ታላቅ ህዝብ ነው። ስለዚህ እንደዚህ አይነት ሀይሎች ገብተው ህዝቡን ሲያሰቃዩት ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ናቸው። የኢትዮጵያ ጦር ሀይሎች ጠቅላይ አዛዥ ናቸው። ይህን ህዝብ የመጠበቅ ግዴታ አለባቸው። ስለዚህ ይህን ህዝብ ግን አልጠበቁትም። ክቡር ጠቅላይ ሚኒስትሩ ይህን ህዝብ ተጎድቷል አውቃለሁ። ጥቅምት 24 ከደረሰው አንጻር የሰሜን ህዝብ ጥቃት ይደርስበት ድንበራችን ክፍት እንደነበረ ገምታለሁ። ልክ ነው። የኤርትራ ጦር ገብቷል። ከገባ በኋላ ግን ኦኬ፣ ለኢትዮጵያ ወይም ደግሞ ይህን የህወሀት አመራር ለመደምሰስ መስዋዕት ከፍሎ ሊሆን ይችላል እገነዘባለሁ። ነገር ግን ዲሲፕሊን እንዲሆን ማድረግ አንቻልም ነበር? እንዳይዘርፍ፣ ሴቶች እንዳይደፍር፣ ንብረት እንዳያወድም፣ ፋብሪካዎችን እንትን እንዳይል ማድረግ አንቻልም ነበር? ክቡር ጠቅላይ ሚኒስትሩ እዚህ ላይ መልስ ሊሰጡ ይፈልጋሉ። እኔ እንደ አንድ ዜጋና እንደ አንድ ኢትዮጵያዊ ነው እየጠየኩ ያለው። ህዝቡ ተጎድቷል። ስለዚህ አሁንም ይሄ የደረሰው ጉዳት በእውነት ከቃላት በላይ ነው። ይሄ በጣም ታላቅ የኢትዮጵያ አካል የሆነው ህዝብ፣ በኢትዮጵያዊነት የማይደራደረው ህዝብ በአሁኑ ሰዓት ኢትዮጵያዊነቱ ላይ ጥያቄ ምልክት አጭሮበታል። እኔ ብዙ ወጣቶች ጋር ተገናኝቻለሁ። እኔ ከብዙ በእድሜ የገፉ ወጣቶችም፣ ሽማግሌዎችም፣ ሴቶችም፣ ወንዶችም አግኝቻለሁ። አውርተናል ሀርቱ ታርት። ይህንን ከአሁን በኋላ እኛ ኢትዮጵያውያን ሆነን መቀጠል በጣም ያጠራጥረናል። ከአሁን በኋላ እኛ እንዲያውም ኢትዮጵያውያን አይደለንም ያሉ የትግራይ ተወላጆች አሉ። እንግዲህ የትግራይ ህዝብ እንደሌላው ኢትዮጵያዊ በዚች ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ኢትዮጵያ ውስጥ ከተደረጉት 26 ትልልቅ ጦርነቶች 22 ጦርነቶች ትግራይ ውስጥ ነው የተደረጉት። የትግራይ ህዝብ ኢትዮጵያ ለምትባለዋ ታላቅ ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ይህን ህዝብ ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩ እና እሳቸው የሚመሩት ካቢኔና መንግስት ካልጠበቀው ይህን ህዝብ ማን ነው የሚጠብቀው? ስለዚህ ህዝብ ተጎድቷል። ቢያንስ ክቡር ጠቅላይ ሚኒስትሩ ይህን ጉዳይ ተወያይቶ በፓርላማን በምንም ይህን ህዝብ ይቅርታ መጠየቅ አለባቸው። እኔ ይህን የምለው ጣት ለመቀሰር አይደለም። ኢትዮጵያ የምትባለው ሀገር እንድትጎልብኝ ስለማልፈልግ፣ ኢትዮጵያ ታላቅነቷን እንደጠበቀ እንድትሄድ ስለምፈልግ ነው። እስካሁን የተሸራረፉት ግዛቶች ይበቁናል። ብዙ ሄዶ ብለን አሁን ሌላ ግዛት ትግራይ የሚባለው ክልል እንዲገነጠል አልፈልግም። ነገር ግን አሁን እየሆነ ያለው መድረክ ላይ ይህንን ነው። እኔ እንኳን በኢትዮጵያዊነቴ ተጠራጥሬ ማላውቀው ሰው ትንሽ ስሜቴ ተጎድቷል እውነቱን ለመናገር እና አሁን የቀረበው ጥያቄ ትክክለኛ ጥያቄ ነው። ነገር ግን መመለስ ያለበት ገዢው ፓርቲ ብልጽግናና ክቡር ጠቅላይ ሚኒስትሩ የሚመሩት ካቢኔ እሳቸው ነው እና ፓርላማውም አውቃለሁ የትግራይ ተወካዮች የሉም ፓርላማ ውስጥ ሁሉም ተጠራርገው ሄደዋል። የህወሓት ተወካዮች ስለነበሩ ፓርቲውን ወክለው
ተወዳድረው የመጡ ስለሆነ ወጥቷል። ነገር ግን ፓርላማውም የኢትዮጵያ ፌዴራላዊ የህዝብ ተወካዮች ምክር ቤትም ይህን ጉዳይ እንደ አጀንዳ አቅርቦ ተገምግሞ ትክክለኛው መልስ ለትግራይ ህዝብ መጠጠት አለበት።
አቶ ተክሌስ እርስዎን በእነዚህ ጥያቄዎች ላይ የሚሰጡትን ምላሽ እንስማ።
ብዙም ከአቶ ጊደና የተለየ እንትን ምለው የለኝም። ግን መግቢያዬ ላይ ቅድም እንዳልኩት የተሳሳተ ስሌትና ስልት ይዞ የገባው ኃይል የፈጠረው ስህተት ነው ከመጀመሪያ ያልኩት ለዚህ ነው። የኤርትራ መንግስት ከበረሃ ጀምሮ ማለት ሻቢያና ህወሀት አብረው ምን እንደሰሩ ሁላችንም የምናውቀው ነው። ወዳጆች ነበሩ። ግን ከኢትዮኤርትራ ጦርነት በኋላ እነዚህ ኃይሎች አይጥና ድመት መሆናቸው ሁላችንም የምናውቀው ጉዳይ ነው። በተለይ ከዚህ ከግጭቱ በኋላ ለ20 ዓመታት ያክል ሁለቱ መንግስታት ምን አይነት እንትን ያራምዱ እንደነበር ሁላችንም እናውቃለን። ስለዚህ ሙሉ በሙሉ ጥርስ ውስጥ የገባ ነበር ማለት ይቻላል። የኤርትራ መንግስት የትግራዩ ህወሀት ጥርስ የተለከሰበት ኃይል እንደነበረና 20 ዓመት ሙሉም ራሱ ሲጠብቀው የነበረው እሱም ድርጅቱን ጨምሮ የአካባቢውን ህዝብ ሲጠብቅ የነበረው የመከላከያ ኃይላችን የሰሜን እዝ መሆኑ ሁላችንም እናውቃለን። ስለዚህ ይህን ጉዳት አንዳንድ ኢትዮጵያውያን ወገኖቻችን በተለይ የፖለቲካ ፓርቲ መሪዎች አሁን ያለውን መንግስት ለማውገዝ ሲፈልጉ ከኤርትራ መንግስት ጋር ብቻ እያያዙ የችግሩን ምንጭ ማለት ይሄ ጥቅምት 24 የተደረገውን ሲያሳንሱት እናያለን። እና እኔ በኩል ይህን ጠባቂውን ኃይል ነው የበተነው መጀመሪያ። ስለዚህ የተበተነ ኃይልና ጥርስ ነክሶ የኖረ ኃይል ጠላቱን ለማውደም ቢገባ ወይም ጠላቱን ለመደምሰስ ቢገባ ትክክል ነው ባይባልም እንኳን ነባራዊ ሁኔታው የሚፈቅደው ያን ነው ሊሆን የሚችለው። ስለዚህ ይህ ኃይል መመታቱ ተገቢው ነው ብዬ ባስብም እኔ እንደ ግለሰብ በትግራይ ህዝብ ላይ የደረሰው ጉዳት ግን ቀላል አይደለም። ዞሮ ዞሮ ተጠያቂ ሊሆን የሚችለው በዚህ ጉዳይ ላይ ምንም እንኳን መጀመሪያ ክብሪቱን የጫረውና በዚህ ጉዳይ ላይ የተለያዩ ኃይሎች ትግራይ ውስጥ እየተርመሰመሱ ጉዳት እንዲያደርሱ እድሉን የፈጠረው ህወሀት ነው እና ተሸንፎ ቢሄድም መንግስት ግን ከዛ በኋላ በተለይ ምናልባት መጀመሪያ ሳምንታት 2 ሳምንታት ወይም የመጀመሪያ 1 ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዚያ በኋላ ግን የትግራይን ህዝብ መጠበቅና መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር። ቅድም አቶ ጊደና እንዳለው በጠቅላይ ሚኒስትሩ በተለይም በዚህ ጉዳይ ላይ የተለየ አትኩረት ሰጥተው ይሰራሉ ብዬ ማሰባቸው ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ አድርገዋል የምለው ብዙም አይታየኝም ነው። አቶ ጊደና እንዳለው ከተጠያቂነት የሚያመልጥ መንግስት መስሎ አይሰማኝም። የመረጥነው መንግስት እያለ ወዘተ የሚሉት አጠቃላይ ጥያቄዎቹ መጠየቅ ያለባቸው ለፌዴራል መንግስቱ ወይም ደግሞ ለብልጽግና ፓርቲ ይመስለኛል እንደ ፓርቲ። ያም ሆኖ ግን እኔም ራሱ የመረጥነው መንግስት የሚለው የሚያስኬድ አይመስለኝም። ህጋዊ መንግስት አይደለም ተቋቁሞ የነበረው። ያም ጉዳይ ሳንፈታ ነው ወደ ጦርነት የተገባው። ያም ጉዳይ ራሱ ህጋዊ ያልሆነ መንግስት፣ ህጋዊ ያልሆነ ምርጫ ቦርድ አቋቁሞ የተመረጠ መንግስት ነው። በወቅቱ ትክክል አይደለም ስንል ነበረ እንደ ፓርቲ፣ እንደ ግለሰብም እኔ እንደዛ ነበረ ማምነው። ያም ሆኖ ግን ያ ጉዳይ በጠረጴዛ ዙሪያ ይሰካል የሚል እምነት ነው የነበረን። በጠረጴዛ ዙሪያ ከመፍታት ይልቅ ግን መከላከያ ኃይላችን ላይ ጥቃት አድርሶ ለራሱም ተጎድቶ ራሱም ሙቶ ለትግራይ ህዝብ የተረፈ ኃይል አለ። ይህ ለትግራይ ህዝብ የተረፈ ኃይል ነው ብለን ግን የምንተወው ጉዳይ አይደለም። መንግስት ባለ በሌለ አቅሙ ልዩ ትኩረት ሰጥቶ የትግራይን ጉዳይ ሊመለከተው ይገባል የሚል ትናንትናም የነበረ ጥያቄ ነው የኔ ጥያቄ፣ አሁንም የኔ ጥያቄ ነው። በፓርቲ ደረጃም ራሱ አቋም የያዝንበት ጉዳይ ነው። ምናልባት እዚህ ጋር ቅድም አቶ ጊደና አንዳንድ ወገኖች እና እሱም የተሰማው ፊሊንግ መግለጹ ተገቢ ነው። ኢትዮጵያዊነትን ጥያቄ ውስጥ የሚከት ፊሊንጎች ወይም ስሜቶች እንደተፈጠሩበት እና በአንዳንድ ወገኖች ላይ እንደተፈጠሩ እንዳሉ ይገባኛል። እኔ እዛ ስሜት ተጋሪ አይደለሁም እውነቱን ለመናገር። ምክንያቱም ሀገርን ለድርድር የምናቀርብበት ሁኔታ ኑሮም አያውቅም ለወደፊትም አይኖርም። እንታገላለን ማለት የትግራይ ተወላጅም አብዛኛው የኢትዮጵያ ማህበረሰብ እኮ ጉዳዩን ጉዳይ ብሎ ይዞት ከትግራይ ህዝብ ጎን ቆሞ እየታገለ ነው እያየ ነው ያለ ነው እና ሁላችንም በአጠቃላይ ኢትዮጵያውያን በዚህም በዛም ያለ ነው ሀገር ውስጥም ውጭም ያለው የትግራይን ጉዳይ ጉዳይ ብለን የትግራይን ህዝብ ጉዳይ ጉዳይ ብለን ከፖለቲካው አውጥተን ከህዝቡ ጎን ልንቆም ይገባል። ያ ካልሆነ ግን መንግስትንም ቢሆን ልንታገለው ይገባል የሚል ጽኑ አቋም ነው ያለኝ። ኢትዮጵያዊነትን በዚህ ጉዳይ ላይ ለድርድር የሚያቀርበው ህወሀት ነው እና የዛ ስሜት ተጋሪ መሆን ተገቢ ነው ብዬ አላስብም። ምክንያቱም በጊዜያዊ አስተዳደር ሰዎችም ራሱ ሲንጸባረቅ ስለሰማሁት ነው። ሰሞኑን ያ ተገቢ ነው ብዬ አላስብም። መታረም መቻል አለበት፣ ግን የማንከፍለው ዋጋ አይኖርም። መታገል አለብን ብዬ አስባለሁ። የሁላችንንም ትኩረት ግን ያሻል፣ የመንግስትንም፣ የህዝብንም፣ አጠቃላይ የኢንተርናሽናል ኮሚኒቲውም ትኩረት ያሻል የሚል የጠና አቋም አለ። ይህን ለመግለጽ ነው።
ወደ ሌላ ጥያቄ ልለፍ። ቪኤምሲ አክሱም በሚል የኢሜይል አድራሻ ጥያቄ ላኩልን አንድ አድማጫችን። ከፊቱ አስተያየት አለው። ቪኤምሲ አስተያየቱ ለእኛ ስለሆነ አስተያየቱን አቆይተን ወደ ጥያቄው ነው የማልፈው። 4 ጥያቄዎች ናቸው። ሀገር ለእናንተ ምን ማለት ነው? እንዴት ነው የሚገለጸው? የኤርትራ ሰራዊት እስከ ዛሬ የካቲት 18 ስድስተኛ ወር 2013 ዓመተ ምህረት ሰላማዊ ዜጎችን እየረሸነ ነው። ህዝቡ በእንደዚህ አይነት መንገድ ካለቀ ማንን ነው ወደፊት ለማስተዳደር የምታስቡት? ትግራይ ከኢትዮጵያ ጋር ትቀጥላለች ብላችሁ ታስባላችሁ? የኢዜማና ቲዲፓ አመራሮች ወደ ትግራይ በተጋዙበት ጊዜ የኤርትራ ሰራዊት በትግራይ ይንቀሳቀሳል ወይ የሚል ጥያቄ ያነሱት። እንግዲህ ሁለቱ ጥያቄዎች ቀደም ብለው ተመልሰዋል። ያልተመለሱት ላይ መልስ ስጡበት አቶ ጊደና።
በጣም ሰፋ ያለ በተለይ የመጀመሪያው ጥያቄ ሰፋ ያለ ትርጉም ሊኖረው የሚችል ነው። እንደ ሰውም እንደ አስተሳሰቡም ለእኔ ሀገር ማለት ብዙ ነገር ነው። ሀገር ማለት ለእኔ ሰው ነው። ሀገር ማለት ለእኔ ክብሬ ነው። ሀገር ማለት ለእኔ መገለጫዬ ነው። ሀገር ማለት ለእኔ መጠለያዬ ነው። ሀገር ማለት ለእኔ ህይወቴን ምትክልላት ህይወቴንም ለመስጣት ማሳሳላት ማለት ነው። ለእኔ ሀገር ማለት ለእኔ ኢትዮጵያ ናት። ኢትዮጵያዊ በእውነት ላለፉት ሰዎች ዘመናት ብዙ ጀግና ኢትዮጵያዊ ምትክ ለሌላት ህይወታቸው ሳይፈሱ ህይወታቸውን የሰጡባት መስዋዕት ይሆንላት አካላቸውን ያጎደሉባት ጠላታቸውን በጎራዴ ጠብቀው ያቆዩዋት ማለት ነው። በጣም ሰፊ ትርጉም ያለው ሀገር ትልቅ ትርጉም አለው። ሀገር ከሌለ እኔ የለሁም። ሀገር ከሌለ ትውልድ የለም። ስለዚህ ሀገር በእንደዚህ መልኩ ነው የምረዳው። ለእኔ ሀገር ወይ ደግሞ ኢትዮጵያ ማለት ለእኔ ትልቅ ትርጉም አለው። ምናልባት ሀገር ሲባል እኔ ትዝ የሚለኝ የክቡር ዶክተር አርቲስት ጥላሁን ገሰሰ ሀገሬ ብሎ የሚያዘመው ሙዚቃ ላይ ያለው ፊሊንግ ነው የሚታየኝ። በእንባ ፊቱ ተሸፍኖ ኢትዮጵያ ሀገሬ ብሎ ሲዘፍን፣ ሂሩት በቀለ፣ ሌሎችም ኢትዮጵያውያን ስለ ሀገር የዘፈኑትም አድዋ ላይ የወደቁ ጀግኖች ኢትዮጵያውያን እየሸለሉ ስሜታቸውን የሚገልጹባት ናት ሀገር። ሀገር ማለት የምንዳርባት ናት፣ የምንማርባት ናት፣ ምንኮራ ባት ምንኖርባት ናት ሀገር። ለእኔ ኢትዮጵያ እንደዚህ አይነት ናት። ሀገሬን ስንት ጀግኖች በእውነት በቃላት መግለጽ በጣም የሚከብድ ትርጉም ያለው ነው። በእኔ አንደበትም እኔ እንጃ ይገለጣል ጊዜ በጣም ይከብደኛል። እና እንለቅ አሉላ አባነጋ እነ ባልቻ አባነሱ አጼ ዮሐንስ እና አጼ ኃይለ ሥላሴ የመሳሰሉት በቅርብ ጊዜም ብዙ ኢትዮጵያውያን መስዋዕት ሆኑላት ማለት ናት። ለእኔ ሀገር ኢትዮጵያ ማለት ለእኔ ከቃላት በላይ ናት ብዬ ነው የምገልጸው። ሌላ ትግራይ ከኢትዮጵያ ጋር ትቀጥላለች ወይ ምን ይታያቸዋል የተባለው ነገር ቅድም ምናልባት ትንሽ ማስተካከያ ምትል ምንድን ነው ምናልባት በኢትዮጵያዊነቴ ያን ያህል ስሜት ማለት ኢትዮጵያዊነቴ ላይ ጥርጣሬ አድሮብኝ አይደለም። ነገር ግን ያለው ሁኔታ ሼር አድርገዋለሁ። አሁን ወጣቱም ምናልባት ዝም ብለን ባዶ ባናስቀረው ጥሩ ነው። ያለው ግራውንድ ላይ ያለው ነገር መካድ ለምናስበው ፖለቲካዊና መንግስታዊ ስራ በጣም ጉዳት ስለሚኖረው ነው። መፍትሄው ችግሩን በትክክል ካላወቀን እያንዳንዱ ትግራይ ውስጥ ያለ ወጣት በተለይ እኔ መቀሌ ውስጥ ያናገርኳቸው ወጣቶች እውነት ለመናገር ምናልባት ሳብስታንሽት መደረግ አለበት በጥናት። ነገር ግን አብዛኛው የትግራይ ወጣት የኢትዮጵያዊ መንፈስ ሞቶበታል። ምናልባት የህግ ማስከበር ዘመቻ በፊትም ላለፉት 3 ዓመታት በጣም ኢትዮጵያዊነት ላይ መርዝ የሆነ ስራ ተሰበረ ህወሓት አመራር በተለይ በእነዚህ በህወሓትና በሶስቱ ፓርቲዎች በተለይ በመመስ ገበቂታ እንደስታ የሚባሉ ጸረ ኢትዮጵያ የሆኑ ሰው በጣም ከፍተኛ የሆነ ጸረ ኢትዮጵያ መንፈስ ተሰርቷል። ስለዚህ አሁንም ካለው የህግ ማስከበር ላይ የተፈጠረው በጣም ጎጂ ሆኖ የትግራይ ላይ ደረሰው እንትን አብዛኛው ወጣት ኢትዮጵያዊነቱ ላይ በጣም ጥርጣሬ አድሯል። ይህንን አድረስ ማድረግ ነገ ለምናስባት ኢትዮጵያ ወይ ደግሞ ትግራይን ኢትዮጵያ እድጎ ለማስቀጠል በሚሰራው ስራ ላይ ይህን ችግር መረዳት ውሳኔ ይኖራለሁ። ትግራይ ከኢትዮጵያ ጋር ቀጥላ ሄዳ አሁ ትቀጥላለች። ነገር ግን ለዚህ ወሳኝ የሆነ በሳል አመራር ያስፈልጋል። ከክቡር ጠቅላይ ሚኒስትሩ ጀምሮ የእሳቸው የሚኒስትሮች ምክር ቤቱን ጨምሮ ጦር ኃይል የኢትዮጵያ መከላከያ ሰራዊትም ፓርላማው እንዲሁም ሌላው ኢትዮጵያዊ አብረን ከሰራን ይህንን መርዛማ መንፈስ ማምከን እንችላለን። ትግራይን ኢትዮጵያውን የማትቀጥልበት ሁኔታ የለም። ምክንያቱም የትግራይ ህዝብ ማለት የኢትዮጵያ መሰረት ነው እንደሚታወቀው። ምናልባት አሁንም ድረስ እኔ የተገነጠብኩት ጉልላት ላይ እስካሁን የኢትዮጵያ ባንዲራ አለ። ትግራይ ውስጥ ቀብር ላይ ኢትዮጵያ ባንዲራ ተደርጎ ነው ቀብር የሚቀበሩ። እቁብ ላይ ምን ላይ እስቲ አብዛኛው በተለይ እነዚህ በእድሜ የገፉ ከወጣቱ ውጪ ያሉት ተጋሩ አሁንም ኢትዮጵያዊ መንፈሳቸው ላይ ብዙ አይደራደሩም። ነገር ግን ስራ መስራት አለብን። ከክቡር ጠቅላይ ሚኒስትሩ ጀምሮ ይህንን መጥፎ መንፈስ የማምከን እና በጣም በስፋት የሆነ አመራር በመስጠት ተጋሩን ኢትዮጵያዊ አድርጎ የማስቀጠል ስራ መቀጠል አለበት። ትግራይ ውስጥ ብቻ አይደለም፣ እዚህ ከትግራይ ውጭ ያሉት አካባቢዎችን ተጋሩን የምንይዝበት መንገድ ተጋሩ መብታቸው ተከብሮ እንደ ሌላው ኢትዮጵያዊ መብታቸው ተከብሮ መኖር አለባቸው። የተጋሩ ኢትዮጵያዊነትን ጥርጣሬ የሚከት ስራዎችን አንስራ። የፌዴራል መንግስትም ይህን የሚያመክን በጣም ለጥባል የሆነ አመራሪስ ትግራይ ደግሞ ኢትዮጵያውን አስቀጥላለች
አመሰግናለሁ።
አቶ ተክሌ
እሺ፣ አመሰግናለሁ። ሀገር ማለት ለእናንተ ምንድን ነው የሚለው የወንድሜ ጥያቄ፣ ጥያቄው ግልጽ ነው። ሀገር ማለት ሰው ነው። ሀገር ማለት ህዝብ ነው። ሀገር ማለት ከዛም ሲያልፍ አቶ ጊደና እንደገለጸው ወሰኑ ነው፣ ታሪኩ ነው፣ ባህሉ ነው፣ ቋንቋው ነው፣ የተፈጥሮ ሀብቱ ነው። ሀገር ማለት ብቻ ሳይሆን አካባቢ፣ የአካባቢ ተወላጅ ሆነ የመቀሌ ልጅ ስትሆን መቀሌ ያሉት ነገሮች፣ መቀሌ ያለው ሰው፣ መቀሌ ያለው ባህል ነው ሊያስተሳስርህና ሀገር ብሎ ሊያስቀጥልህ የሚችለውና በጥያቄ ደረጃ ትክክል ነው። ሰው እየተጎዳ ነው፣ ሰው እየደረስንለት አይደለም የሚለውን መንፈስ ነው እኔ ማለት የፈለኩት። ግን እንደ ግለሰቦችም እንደ ፓርቲም ከዚህ ውጭ አልወጣንም። ለህዝብ እየጮህን ነው፣ ለሰው እየጮህን ነው። ግጭቱ የተፈጠረበት ሁኔታ በተሰላ ዘዴ አይደለም፣ በተጠና ሁኔታ አይደለም። ሳይታሰብ ዱብዳ የሆነበት ሁኔታ አለ። ለምንድን ነው የሆነው? መንግስትን ከተጠያቂነት አያመልጥም ለሂደት። ሆኖም ግን ለጊዜው ችግሩ የፈጠሩት ኃይሎች ይህን ቀውስ እዚህ ሀገር ውስጥ እንዲመጣ አድርገዋል። በእነሱ ሰበብ ደግሞ የትግራይ አካባቢ ላይ ከፍተኛ ጉዳት ደርሷል። ያን እየጮህን ነው፣ ለዓለም አቀፉ ማህበረሰብ እያሳወቅን ነው፣ እየገለጽን ነው። እኛ ብቻ ሳንሆን ብዙ አካላት እየገለጹት ነው ያሉት እና ሰው ላይ ጉዳት ስለደረሰ ነው ይሄ ጥያቄ የመጣው። ግን አገር ማለት ባጭሩ ሰው ነው። ስለዚህ ለህዝቡ ለሰው እንቁም የሚለውን መልእክት ነው ማስተላለፍ የፈለገው። በጥያቄ ደረጃ ቢቀርብም ወንድማችን ያሳለፉ መስሎ የሚሰማኝ ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው የኛው ትንሽ እንትን የሚል ይመስለኛል። ትግራይ ማለትና ምናልባት ለ46 ዓመታት በቦሌም በዚህ በሱዳንም አካባቢ የተሸኙ ቤተሰቦችና የገዢው ኃይል የነበረው ቤተሰቦችና ደጋፊዎች አይደለም የትግራይ ህዝብ ማለት። የትግራይ ህዝብ ባህር ነው። የትግራይ ህዝብ በጣም ሰፊ ባህል፣ ሰፊ ታሪክ ያለው ህዝብ ነው። ለረጅም ዘመናት አብሮ በአካባቢ የቆየ ለኢትዮጵያዊነት ትልቅ ዋጋ የከፈለ ነው። ከዚህ በፊትም ለኢትዮጵያዊነት ያን ግዙፍ ዋጋ ሲከፍል እንደ ማንኛውም ህዝብ ተመችቶት አይደለም፣ ዋጋ ነው የከፈለው። አጥንትና ደም ነው የገበረው። ስለዚህ የዛ ታሪክ አካል ሆኖ ይቀጥላል። አሁን የተፈጠሩ ያሉት ስሜቶች ግልጽ ናቸው። አሁን እኮ ነው ትግሬ፣ አማራ፣ ኦሮሞ መባባል የጀመርነው በዚህ 26-27 ዓመት ነው። ምንም እንኳን እንደ ህዝብ የኖርን ብንሆነ እነዚህ ልዩነቶች ለልዩነት ምንጭ ተደርገው የተወሰዱትና ይሄኛው ያጠቃሃል የተባለው እኮ አሁን በቅርብ ጊዜ ነው እንጂ ከዛ በፊትም እኮ ይህ መላ ኢትዮጵያውያን በመረጡት መንግስት ተዳድረው አያውቁም። ትግራይም በመረጠችው መንግስት ተዳድረው አታውቅም። ምርጫ ሲባል ይሄ ባለፈው መረጥ ነው የሚባለው አይነት ሳይሆን ነጻና ገለልተኛ የሆነ ታማኝነት ያለው ምርጫ፣ ህዝቡም አገሩም ያወቀው ምርጫ አድርገ አታውቅም። እንደ ክልል እንደ ኢትዮጵያ ማድርገን አናውቅም ዛሬ። ስለዚህ ኢትዮጵያውያን አብረን ስንኖር አሁን ያለ የተቀረው የኢትዮጵያ ክፍል ተመችቶት ነው እየኖረ ማለት አይደለም። ምቹ የሆነ መንግስት ተፈጥሯል ማለት የምንችል አይመስለኝም። ችግሮች አሉ። ይህ ግን ቅድም አቶ ጊደናም ሲገልጸው የነበሩ አንዳንድ ስሜቶች ግን የተፈጠሩ ስሜቶች አሉ። በተለይ በከተማዎች አካባቢ ላይ የተፈጠሩ ስሜቶች አሉ። ምክንያቱም ጦርነቱ በአጋጣሚ ተፈጠረ። ጦርነቱ ራሱ ወይም ግጭቱ የተሰጠው ትርጓሜ ህግ የማስከበር ዘመቻ ተብሎ ነው ትርጓሜ የተሰጠው። ከህግ የማስከበር ዘመቻ አልፎ ግን ንብረት ነው የወደመው፣ ሴቶች ነው የተደፈሩት፣ ዜጎች ነው የሞቱት፣ ህዝብ ጨለማ ላይ እንዲወድቅ ነው የተደረገው። ይህ ደግሞ በዛኛው ኃይልም ጭምር ነው ባይዘወይ። ግን አትሊስት በመንግስት ደረጃ የተፈጸሙ ግን አንዳንድ እውነቶች አሉ። ለምሳሌ የግለሰቦች ፋብሪካዎች እና የኤፈርትንም ራሱ ስናይ በፋብሪካዎች ደረጃ የኤፈርት ካምፓኒ የተወሰዱ መኪኖች አሉ። የህግ ማስከበር ዘመቻ ነው የተባለው ግን የተወሰዱ ንብረቶች አሉ። አሁንም ራሱ ተጽዕኖ የመፍጠር በተለይ በፌዴራል መንግስት ደግሞ ስማቸውን የማጥላላት ሁሉ ምናልባት በንግድ ህግ የጠፋ መልካም ስም ለመገንባት ረጅም ጊዜ ሊፈጅ ይችላል እና ጥንቃቄ ጉለት በተለይ በሚዲያው አካባቢ ላይ በጥንቃቄ ጉለት ስማቸው የጠፉ ንብረታቸው መዘረፋቸው ሳያንስ መውደማቸው ሳያንስ ስማቸው ራሱ ከህወሀት ጋር ተያይዞ የጠፉ በርካታ ድርጅቶች አሉ። ይሄ ደግሞ አብዛኛው የትግራይ ወጣት ስራ እድል ምናልባት በአካባቢው የሚያገኝበት ማለት የፖሊሲ የቴሌ ፖሊሲ ሌሎች ባለሀብቶች በትግራይ አካባቢ ላይ ትልልቅ ባለሀብቶች እንዳይፈጠሩ የሚያደርግ የራሱን የንግድ ኢምፓየር መስርቶ ከቦ የነበረ ሀይል ነው። የባለቤትነት ጉዳይና ሌሎች ጉዳዮች ላይ ሌሎች ጥያቄዎችን ማንሳት እንችላለን። ግን አትሊስት ዜጎች ተቀጥሮ የሚሰሩባቸውን ድርጅቶች ስማቸውን ማጥፋትና ማውደም እንዲሁም ደግሞ በመንግስት ደረጃም ራሱ የተወሰኑ መኪኖችና ምክንያቱም ከመንገድ ትራንስፖርት የትግራይ መንገድ ትራንስፖርት የመጣ መረጃዎች በርካታ መኪኖች ተነጥቀዋል። ይሄ ደግሞ በመከላከያም ጭምር ነው የተገለጹት። ስለዚህ ይህ እነዚህ ነገሮች ሲያይ እና ቅድም ደግሞ አንቺ ወደ አስተካከልሽው በዚህ በመሀል አካባቢ መሀል ሀገር አካባቢ የምናያቸው አንዳንድ ጉዳዮች ያ ፊሊንግ እንዲያድር የሚያደርጉ ናቸው። እንዲሁም ደግሞ ለመልሶ ግንባታው ቅድም እንዳለ ነው ከጠቅላይ ሚኒስትሩ ጀምሮ ልዩ ትኩረት ባለመሰጠቱ በመዘግየቱ የመገለል ስሜቶች ሊፈጠሩ ይችላሉ። እነዛ የመገለልና የሰቆቃ ስሜቶች ግን ኢትዮጵያዊነትን ጥያቄ ውስጥ ይከታሉ የሚል እምነት የለኝም። በርካታ የሆነ ህዝብ ከትግራይ ህዝብ ጎን ቆሞ እየጮኸ ነው ያለው። መንግስትም ቅድም እንዳለው በተወሰነ ደረጃ ጆሮ ሰጥቶ እንቅስቃሴ ላይ ጀምሮ ነው ያለው። ነገሮች ደግሞ እየተጣሩ ምናልባት ለወደፊቱ በገለልተኛ ኃይሎች እየተጣሩ እውነታው እየወጣ ጥፋተኛው ኃይል ይቅርታ የሚጠይቀው ይቅርታ እየጠየቀ የተጎዳው እየተካሰ የዘረፉ ኃይሎች ደግሞ ለፍትህ እየቀረቡ የምንሄድበት ሁኔታ ሊኖር ስለሚችል ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው ጥያቄ ምናልባት የተወሰኑ በዚህ በድርጅቱ አካባቢ ላይ ያሉ ደጋፊዎች እና በስሜት ደግሞ የተጎዳን የሚሉ ወገኖች ካልሆነ በስተቀር ህዝብ ባህር ነው። የትግራይ ህዝብ ይህን ያስባል ብዬ እኔ እምነት የለኝም።
እንመለሳለን ወደ ጥያቄዎቻችሁና መልሶቻችሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voa ብላችሁ ተከተሉን። በኢንስታግራም እና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንንም ይመልከቱ። ተነጋገሩ። ለጥያቄው መልስ በትግራይ ክልል የወቅቱ ሁኔታ ላይ ላቀረባችኋቸው ጥያቄዎች እየተሰጡ ያሉ መልሶችን ነው እየተከታተላችሁ ያላችሁት። ምላሾቹ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ፣ በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ አቶ ጊዳና መድህንና የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል አቶ ተክሌ በቀለ ናቸው። አድማጮች የላካችኋቸውን ጥያቄዎች ዛ እንግዶቹን እያነጋገረች ያለችው ጽዮን ግርማ ነች። ተከታዩ ክፍል አሁን ይቀጥላል።
ጥያቄዎቹን ላጠቃልና ወደ መጨረሻው ጥያቄ እንሄዳለን። አንደኛው ጥያቄ ጌታቸው እስከዚያ የተባሉ አድማጭ የጠየቁ ጥያቄ ነው። በስልካቸውም ደውለን እንጠይቃቸው ቁጥራቸውን አስቀምጠው ነበር። ስልካቸው ስላስቸገረን ልናገኛቸው አልቻልንም። ግን ጥያቄውን እስቲ ላቅርበው ለእናንተ። ኢትዮጵያ ውስጥ ከሁሉም ህዝብ በላይ የተበደለው ህዝብ አለ። እሱም ደግሞ አማርኛ ተናጋሪው ህዝብ ነው። ብሶቱን ደግሞ እንዳይጮህ በጽንፈኛ ብሔርተኞች ተቀምቷል እና በጽንፈኛ ብሔርተኞች እየተገፋ ነው የአማራ ብሔር እና እናንተ እንዴት ታውታላችሁ? መንግስት ብትሆኑ ይሄንን እንዴት ታስተካክሉታላችሁ የሚል ነው ጥያቄው። እና አጠር አጠር አድርጋችሁ መልሱልኝ እስቲ አቶ ጌደና።
በመጀመሪያ እንደዚህ አይነት ችግሮች መነሻው ይሄ ኤትኒክ ፌዴራሊዝም የምንለው በእነ አቶ መለስ እና ጋሻ ጃግሬዎቻቸው የተጻፈው ህገ መንግስት ነው ብዬ ነው እኔ መጀመሪያ ችግሩ የሚነሳው ከዛ ነው። ምክንያቱም ህገ መንግስቱ ትኩረት የሚሰጠው ለልዩነት ነው፣ ለአንድነት አይደለም፣ ለኢትዮጵያዊነት አይደለም፣ ለብሔር ብሔረሰቦች ለልዩነት ነው። የችግር ምንጭ ይሄ ዘውጌያዊ ፌዴራሊዝም የምንለው ህገ መንግስት ላይ ደምቆ የተጻፈው ችግር ነው ብዬ ነው የማስበው። ምክንያቱም ኢትዮጵያውያን ከዛ ፊት ተከባብረን ነበር የምኖረው። ያን ያህል እንደዚህ የገነነ አንተ ገሌ ነህ አንተ ከዚህ ነህ እየተባባለ የሚጣላበትም የሚቦዳደንበትም እንትን አልነበረ። እኔም በድሜ ደርሼበታለሁ። ለእኔ የአማራ ህዝብ በጣም የተከበረ ህዝብ ነው። በጣም ለዚች ለኢትዮጵያ ለምትባለዋ ታላቅ ሀገር ከፍተኛ መስዋዕትነት የከፈለ ነው እንደሌሎች ኢትዮጵያውያን። ስለዚህ እንደሌላው ብሔር ብሔረሰቦች ተከብረው መኖር ያለበት ህዝብ ነው። አኗኗሩም የምታየ ነው። አብዛኛው የአማራ ህዝብ ትግራይ ካለው ወገኑ የተለየ አኗኗር የለው። ቤንሻንጉል፣ ኦሮሚያ፣ ደቡብ ህዝቦች፣ ጋምቤላ እና የመሳሰሉት ሀረሪ ካለው ኢትዮጵያዊ ወይም ደግሞ ገበሬ የተለየ አኗኗር የለው። ስለዚህ የአማራ ህዝብ ጨቋኝ ነበር፣ የአማራ ህዝብ ገዢ ነበር የሚባለው ነገር ይሄ ትርክት ገዢዎች እና የፖለቲካ ነጋዴዎች የፈጠሩት የተሳሳተ ትርክት መሆኑ ግንዛቤ ውስጥ መግባት አለበት። እኔ በዚህ መልኩ የአማራ ህዝብን ታርጌት ተደርጎ የተመታበት ሁኔታ ካለ እኔ በትክክል ፕሩቭ አላረኩትም። ነገር ግን እንደዚህ አይነት አካሄዶች ካሉ ግን መቆም ያለበት ነው። እኔም እንደ ኢትዮጵያዊ እንደ አንድ ዜጋ ይህንም ከአማራ ወንድሞቼ ከሌሎች ኢትዮጵያ ወንድሞቼ ጋር ይህንን ለማስቆም አብሬ የምታገል ይሆናል። ስለዚህ ምናልባት እዚህ ላይ እኔ ይሄ ብሔርተኝነትና ኢትዮጵያዊነት እንዴት ነው ባላንስ አድርገን የምንሄደው የሚለው ነገር ትንሽ አስተያየት ሰደስ ይለኛል። ብሔሮች ከሌሉ ብሔረሰቦች ከሌሉ ኢትዮጵያ የለችም። የኢትዮጵያ የሀገራችን ቅድም ወንድሜ አቶ ተክሌ እንዳለው ህዝቦቿ ናቸው። አገር ሲታል ህዝብ ነው ብሎታል። ትክክል ነው። ብሔሮች ከሌሉ ኢትዮጵያም የለች። ውበት ናቸው፣ ጌጥ ናቸው ብዬ ነው የማስበው። ነገር ግን እንዴት አድርገን ነው ኢትዮጵያዊነትንና ብሔርን ባላንስ አድርገን የምንሄደው የሚለው ነገር እዚህ ላይ ሁል ጊዜ ፕሮፌሰር መረራ ጉዲና ናቸው የሚሉት እሳቸው ዘጎልደን ወይም ወርቃማው አማካይ የሚሉት አባባል አላቸው። ምን ማለት ነው? በአንደኛው ጫፍ እኔ የኢትዮጵያዊነት ሰርቲፊኬት ሰጭ ነኝ፣ የኢትዮጵያዊነት መገለጫ ነኝ እንጂ አንድ ጫፍ ብሔር ብሔረሰቦችን ትኩረት የማይሰጥ አንድ ጽንፈኛ ኃይል አለ በአንድ ሳይት፣ በሌላኛው ጫፍ ደግሞ ኢትዮጵያ የምትባል ሀገር ገደል ትግባ፣ እኔ የገሌ ብሔር ተወካይ ነኝ፣ እኔ ብሔር እስከተከበረ ድረስ ኢትዮጵያዊነት ለእኔ ትርጉም የለውም የሚል ደግሞ በሌላ አንድ ጫፍ አለ። ነገር ግን ፕሮፌሰር ምን ይላሉ? ሁለቱም ወደ አንድ አቅጣጫ እንዲጓዙ እናደርጋቸዋለን። ኢትዮጵያዊነትም ብሔርተኝነት ሁለቱም የሚገናኙበት ቦታ ያ ነጥብ ወርቃማ አማካይ ይሉታል፣ ዘ ጎልደን ሚን ይሉታል። ይህ ምን ማለት ነው? ብሔርተኝነትም ብሔር ብሔረሰቦች የሚከበሩበት፣ ኢትዮጵያዊነት ደግሞ የሚደምቅበት ኢትዮጵያን መፍጠር አለብን። ይህን ስናደርግ በእውነት በእውነት አማራውም ኦሮሞውም ትግራዩም ሶማሌ ሁሉም የኢትዮጵያ ብሔር ብሔረሰቦች የሚከበሩበት መልካም ዴሞክራቲክ እና የለማች ብልጽግናው የተረጋገጠ ሀገር መፈጠርላለን። በዚህ መልኩ ሀሳብ የሚገልጸው አመሰግናለሁ።
እሺ፣ አቶ ተክሌ።
እሺ፣ ያው ህወሓት ማለት የአማራነትና የኢትዮጵያ ጠላት ነው የሚለውን ሀሳብ እኔ እጋራለሁ። ባለፉት አመታት ራሱ እኔ በዚህ ጉዳይ ላይ ግልጽ የሆነ አቋም ነው የነበረኝ እንደ ግለሰብ። አማራ አማራ ነው እንደተባለው የተለያዩ ሰነዶችን አዘጋጅቶ ነው አማራን በጠላትነት ሲያል የነበረው ህወሓት። አማራነት ደግሞ የአማራነትን ስነ ልቦና የሚቀበሉ ወይም ደግሞ ከአማራ የኢትዮጵያ አንድነት ስሜት ጋር አብረው የሚቆሙ የተለያዩ ብሔር ብሔረሰብ ተወላጆችንም ጭምር በአማራነት ተርጆ የአማራ ተላላኪ፣ የአማራ ቫይረስ ተሸካሚ ወዘተ ብሏቸው እንደነበሩ እናውቃለን። ስለዚህ ቀንደኛው የአማራ ጠላት ህወሓት ነው ብዬ አስባለሁ። ሆኖም ግን በዚህ በአማራ አካባቢ ራሱ በመገፋት የተፈጠረ ብሔርተኝነት ስሜት እንዳለም ደግሞ ገነዘባለሁ። ያ ነገር እስከምን ድረስ ያስኬዳል እንግዲህ በሂደት የምናየው ሊሆን ይችላል። በአጠቃላይ ግን ህወሓት የአማራ ጠላት ነው የሚለውን ነገር እኔ በግልጽ ከዚህ በፊትም በግለሰብ ደረጃ ሰራን የነበረ አቋም ነው አምናለሁ በዛ። ሆኖም ግን አሁንም ራሱ የሰሜኑ አካባቢ ላይ እንቅፋቶች ሲፈጠሩ እናያለን። ቅድም ለመግለጽ እንደሞከርኩት አንድ መንግስት ውስጥ ያሉ አንድ ብልጽግና ፓርቲ ውስጥ አለን የሚሉ ኃይሎች አሁንም ሁለቱ ህዝብ ትግሬትን ካስወገደ በኋላ በሰላም እንዳይገናኝና ለችግሮች መፍትሄ አብሮ ቁጭ ብሎ በሰከነ መንገድ እንዳያመጣ በትግሬት መንገድ የሚሄዱ ሰዎች እንዳሉ እረዳለሁ። ይሄ ምናልባት ትኩረት ተሰጥቶት ሊፈታ ይገባል የሚል እምነት አለ። በራሳቸው ሊፈቱት ይገባል። ስለዚህ በአጠቃላይ ግን አማራ ጠላቱን ለይቶ ሲታገል ነው የኖረው። አሁንም ራሱ ትግሬትን አትኩሮት ሰጥቶ ነው ሊታገል የሚገባው። ማንም አማራን እወክላለሁ የሚል አሁን ባለው የአደረጃጀት ሁኔታ ህዝቡን ከጠላቱ መለየት መቻል ይኖርበታል። ሁለቱ ህዝቦች ግን በባህል፣ በእምነት፣ በቋንቋም በተወሰነ ደረጃ ተቀራርበው የሚኖሩ በታሪክም የተሳሰሩ ስለሆኑ ሁለቱ ህዝቦች ለማቀራረብ የማይፈልጉ ኃይሎች እንዳሉ ይታየኛል። ይሄ በሂደት ሊፈታና ሊታረም ይገባዋል የሚል እምነት አለኝ። መፍትሄው ምንድን ነው ካልን ግን በአጠቃላይ እንደ ኢትዮጵያ ብዝሃነትን ያከበረ ሁሉንም ብሔር ብሔረሰቦች፣ ቋንቋዎች፣ የእኛም ጸጋዎች የሆኑትን በሙሉ ያከበረ ብዝሃነትን ያከበረ ግን በዜግነት ላይ የተመሰረተ ፖለቲካ ለሀገራችን መፍትሄ ነው ብዬ አምናለሁ እኔ እንደ ግለሰብ። ለዛም ነው ኢዜማ ውስጥ የገባሁት። በመንግስትነት ውስጥ ኮንትራክት የሚገባው ከመንግስት ጋር ግለሰብ ነው እንጂ ብሔሮች ወይም ቡድኖች ሊገቡ አይችሉም። ያም አስቸጋሪ ሁኔታ ሊፈጠር ይችላል። ባለፈው 27 ዓመታት ያየነውም ይህንን ነው። ስለዚህ ምናልባት እድሉ ከተገኘና የሰከነ ፖለቲካ እዚህ ሀገር ውስጥ የሚካሄድ ከሆነ መሰረታዊ መፍትሄ ሊሆን የሚችለው የዜግነት ፖለቲካ ወይም በግለሰቡ ላይ በዜግነት ላይ የተመሰረተ ኢትዮጵያዊ ፖለቲካ ነው ብዬ አስባለሁ።
እንግዲህ የተነሱ ጥያቄዎች አነስ ያሉ መስለው የነበረ ግን በዝርዝር ስንመጣባቸው በርከት ያሉ ናቸው። ውይይታችን ከማጠቃለላችን በፊት በትግራይ ክልል ስላለው ሁኔታ የመፍትሄ ሀሳብ ነው የምትሉትን አጠር አጠር አድርጋችሁ በሁለት ደቂቃ አጠቃሉልን። መጀመሪያ እንደ ቀደም ተከተላችሁ አቶ ጊዳና።
አመሰግናለሁ። በቃ አሁን ምንድነው መንግስት የጀመረውን ነገር እነዚህ ኒውትራል የሆነ የሚዲያ አካላት እንዲገቡ ማድረጉ ጥሩ ነው። አሁንም ሲቪል ሶሳይቲ እንዲገቡ ማድረግና የትግራይ ህዝብ ሰቆቃ መረዳት እና ማጣራት ብሎም ለህዝቡም ለሚመለከተው አካልም ግልጽ ማድረግ ያስፈልጋል። ሌላ እኔ ካቢኔው ላይ የጊዜያዊ መስተዳድሩ ላይ ያለኝ አስተያየት ምንድን ነው አካታችና አሳታፊ ማድረግ ያለበት ብዬ ነው ማስበው። እነዚህ ህጋዊ ፓርቲዎች ዜናን፣ ዴታን የመሳሰሉትን በትክክል መንግስት ውስጥ ገብተን እንድንሰራ በፓርቲ ደረጃ ቢደረግ ጥሩ ነው እላለሁ። ሌላ የስራ አስፈጻሚውን የሚቆጣጠር መናጥርት ጉባኤ መኖር አለበት። ምክንያቱም ተጠሪነታቸው በጠቅላይ ሚኒስትሩ ነው። ስለዚህ ይህንን አካል የሚቆጣጠር ምንም ከትግራይ እየተወከለ ምንም ወገን የለም። ስለዚህ መናጥርት ጉባኤ ከፓርቲዎች፣ ከታዋቂ ግለሰቦች፣ ከህዝቡ ሊኖጡ እንደሆናለሁ። ዋናው መፍትሄ ግን አሁንም የትግራይ ህዝብ ላይ ደረሰው ሰቆቃ የኛ መንግስት በግልጽ ተጣርቶ እውነታው ለህዝብ ግልጽ ማድረግ ነው። ምናልባት የተጎዱ እህቶቻችን ሌላ የትግራይ ማህበረሰብ የካሳ ጉዳይ እውነታው እንዲወጣ ማድረግ ያስፈልጋል። ሌላ ይሄ ህግ ማስከበሩ ከመጀመሩ በፊት የነበረው የትግራይ ሉዓላዊ ግዛት መከበር አለበት። ያቃል ካለን በህጋዊ መሰረት ፓርላማው አለ፣ ፌዴሬሽን ምክር ቤት አለ፣ የወሰንና ማንነት የሚባል ኮሚሽንም አለ። በዛ መሰረት በህዝቦች ሪፈረንደም መዘተን አለበት። ይህንም ደግሞ ኦሮሚያ እና ሶማሌ ላይ ተደርጎ ሪፈረንደም ተደርጓል። ስለዚህ የትግራይ ክልሎች መለቀቅ አለባቸው። ከመከላከያ ሰራዊት ውጭ ያሉ የኤርትራ ሰራዊትም ይሁን የሌላ የአማራ ሚሊሻና የአማራ ልዩ ኃይል ለቆ መውጣት አለባቸው። ይህንን ነው ማለት ተፈልገው ጽዮንና ቪያማሪክ የልብስ ተጠቃሽን በራሴም በትግራይ ዲሞክራሲያዊ ፓርቲም አመሰግናለሁ።
አቶ ተክሌ
ከዚህ በፊት በተለያዩ መረጃዎች ህወሓት ከመወገዱ በፊት እንደ ድርጅትም 1.8 አካባቢ የሚሆን አንዳንዶቹ ወደ 1.6 ይሉታል 1.8 ሚሊዮን የሚሆን ህዝብ በአስቸኳይ ጊዜ እርዳታ ታቅፎ የኖረ ነው። በርካታ ሰዎች ደግሞ ምናልባት ከዚህ ከምግብ ዋስትና ተመርቀዋል የተባሉት ደግሞ አሁን በዚህ ጉዳይ ተንሸራተው ወደዚህ ይገባሉ። በአጠቃላይ በመንግስት ደረጃ በተለይ በአንዳንድ የመንግስት መስሪያ ቤቶች በሰላም ሚኒስቴር አካባቢ በርካታ ሚሊዮን ቁጥር ወደ 2.5 አካባቢ እንደገናም ደግሞ በሌሎች መስሪያ ቤቶች 4.5 አካባቢ የሚሆን ህዝብ ለከፍተኛ ችግር ተጋልጧል ተብሏል። በዛ ላይ ከዚህ ግጭት ተጨማሪ ኮቪድ ነበር አመጣ ነበር። ስለዚህ በጣም የተወሳሰበ ችግር ነው ትግራይ ውስጥ ያለው። በዛው መጠን መንግስት ትኩረት ሊሰጠው ይገባል የሚል ነው እኔ የምሰጠው ሀሳብ። ሌላኛው በዚህ በሰላም ጉዳይ መቀሌ ውስጥ ቁጭ ብሎ የህወሀት ካድሬ የነበረ ወይም የህወሀት አመራር የነበረ አመፅና ብጥብጥ እያስነሳ የህዝቡን ሰላም ተመልሶ ማወቅ የለበትም። እዚህ ላይ ቁርጥ የሆነ እርምጃ መወሰድ መቻል አለበት። የህግ ክትትል መኖር መቻል አለበት። ሰላሙ መደፍረስ የለበትም። መቀሌም አዲስ አበባም ቁጭ ብለው አውሮፓ ተቀምጠው እሳት ከሚለቁ ኃይሎች ጋር አውሮፓና አሜሪካ እየተባበሩ ችግር እየፈጠሩ ነው። ስለዚህ የሰላሙ ጉዳይ የክልሉ ፖሊስ በጣም እንዲጠናከር፣ የፌዴራል ኃይሎችም እንዲጠናከር፣ ከፍርሃት ወጥቶ ማህበረሰቡ ቀጥተኛ ተሳታፊ እንዲሆን መሰራት መቻል አለበት ብዬ አስባለሁ። ሌላው የስራ መጀመር ነው። ፋብሪካዎች መሰቦ ፋብሪካ ለምሳሌ ግዙፍ የሆነ የሰው ኃይልና ኢንዱስትሪውን ሊያንቀሳቀስ የሚችል ነው። የኮንስትራክሽን ኢንዱስትሪውን መጀመር መቻል አለበት። መስሪያ ቤቶች መጀመር መቻል አለባቸው። ትምህርት ቤቶች እና ዩኒቨርሲቲዎች መጀመር መቻል አለበት። ቅድም አቶ ሂደና እንዳለው ካቢኔው ምናልባት ስልጣን የሚያንሰው ከሆነ በፌዴራል ደረጃም ራሱ የስልጣን ክፍተት ካለ በአዋጁ ተጨማሪ ስልጣኖች ሊሰጡት ይገባል፣ ሊጠናከር ይገባል። የዚህ ጊዜያዊ አስተዳደሩ ዘንድ በሂደት የአስቸኳይ ጊዜ አዋጁ እየላላ የሚሄድበትና ማህበረሰቡ ሰላሙን የሚያገኝበት ከውጥረት እየላላ የሚሄድበት ሁኔታ መፈጠር መቻል አለበት። ቀስ በቀስ ግን ያው እንግዲህ የማይቀር ጉዳይ ነው የሚሆነው። የትግራይ ህዝብ በሚመጣው ኃይል እንዲተዳደር ተስፋዎች ሰጠት መቻል አለባቸው። ዲሞክራታይዜሽን ትግራይ አካባቢ ላይ በደንብ እንዲሰራ በፌዴራል መንግስቱም የጊዜያዊ አስተዳደሩም ሁሉም የሚመለከተው ኃይልም መንቀሳቀስ መቻል አለበት። ከዚህ ጨለማ በአጠቃላይ ልንወጣበት የምንችለው የምርጫ ጉዳይ ነው ሊሆን የሚችለው። ሌሎቹ ምናልባት የኤርትራ ኃይልም ራሱ መንግስት አስቸኳይ ማብራሪያ መስጠት አለበት፣ ማስወጣት መቻልም አለበት የሚል ማጠቃለያ ነው የምሰጠው።
አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ቲዲፓ አባል እና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው በመመለሳቸው ነው እንግዲህ የዛሬውን ለጥያቄው መልስ ዝግጅት ጋብዘናቸው ከአድማጮች ለተነሱ ጥያቄዎች ማብራሪያ የሰጡልን። በአሜሪካ ድምጽ አድማጮች ስም ሁለታችሁንም እጅግ አድርጌ አመሰግናለሁ።
እኛም እናመሰግናለን። ያለሆነ
የተከበራችሁ አድማጮች እናንተም በጥያቄ ስለተሳተፋችሁ እናመሰግናለን። በሌላ በኩል ለጥያቄው መልስ የጋበዝናቸው እንግዶች ካነሷቸው ሀሳቦች አንዱ በትግራይ ክልል ያለውን የሰብአዊ መብት ጥሰት የተመለከተ ሲሆን መንግስት በክልሉ ደረሱ የተባሉ ማንኛውንም የሰብአዊ መብቶች ጥሰቶች በማጣራት እርምጃን እንደሚወስድ የኢትዮጵያ መንግስት አስታውቋል። በትላንትናው ዕለት የአሜሪካ ድምጽ ያነጋገራቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት ለሰብአዊ መብት መከበር ትኩረት እንደሚሰጥ ገልጸዋል።
የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብት ጥሰት እንዲፈጸም በምንም አይነት በህገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ኃይሎች ወደ ህግ የማቅረብም ኃላፊነትን ይወስዳል። ስለዚህ እንደሚታወቀው የህግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከ10,000 በላይ የሚሆኑት በነበረው ኃይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ኃይል ከእስር ተፈቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ኃይል የሚንቀሳቀስበት አካባቢ ነው የነበረው። በአጠቃላይ በህግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ህገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥፋት ያደረሱትን ሰዎች ደግሞ በህግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጄኔራል፣ ጠቅላይ አቃቢ ህግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውን የማጣራት ስራ ተሰርቶ የተጣራው ነገር የመተግበር ሙሉ ፍላጎት አለ።
አያይዘውም የሰብአዊ መብት ተሟጋች ቡድኖች ገብተው ማጣራት እንደሚችሉ ገልጸዋል። የረዳት ድርጅት ሰራተኞችም ቢሆኑ ከዚህ በፊት በፈቃድ ነበር እንዲሄዱ የተደረጉት፣ አሁን በማሳወቅ ብቻ እንዲሄዱ እንደተፈቀደላቸው ጠቁመው በትክክለኛው መንገድ እንዲጣራና ተጣርቶም የማስተካከያ እርምጃ እንደሚወሰድ ጨምረው መናገራቸው አይዘነጋም።
አድማጮች ሙሉን የዛሬ ለጥያቄው መልስ ዝግጅት ዌብሳይታችንና ፌስቡክ ገጻችን ላይ ታገኛላችሁ። ለዛሬ የትግራይ ዲሞክራሲያዊ ፓርቲውን አቶ ጊዲና መድህንና የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ አቶ ተክሌ በቀለን እንዲሁም ሲዮን እናመሰግናለሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን። በኢንስታግራምና በዩቲዩብም ታገኙናላችሁ። በቪዲዮና በፎቶ የታገዙ ዘገባዎቻችንን ተመልከቱ፣ ሐሳቦቻችሁን አንሸራሽሩ። ከአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ከሰኞ እስከ አርብ በነገራችን ላይ በአሃዱ ራዲዮ በቀጥታ ልታዳምጡ ትችላላችሁ። አጊቱ ፋውንዴሽን ጣሊያን ውስጥ በቅርቡ በሰው እጅ ላለፈችው አጊቱ አዴኦ አዲስ አበባ ውስጥ በስሟ የተሰየመ ፋውንዴሽን ተቋቁሟል። ፋውንዴሽኑን ያቋቋሙላት ቤተሰቦቿ ሲሆኑ ሐሳቡ አጊቱ ታከናውናቸው የነበሩ ሥራዎችን በሀገር ውስጥ ለማስቀጠል መሆኑን የፋውንዴሽኑ ቦርድ ምክትል ሰብሳቢ ዶክተር ጀቤሳ ተሾመ ለአሜሪካ ድምፅ ገልጸዋል። የፋውንዴሽኑ ምስረታ ሥርዓት የተከናወነው ከትናንት በስቲያ የካቲት 18 2013 ዓ.ም ምሽት የአጊቱ ቤተሰቦች ጓደኞቿና ወዳጆቿ በተገኙበት በአዲስ አበባ ዋቢሸበሌ ሆቴል ነው። ፀሐይ ዳምጠው ተጨማሪ አላት።
አጊቱ ይደው በወጣትነት እድሜዋ ለብዙ ሴቶች አርአያ የሆነችና የይቻላል መንፈስ ይሁን ያደረገች ነች ብላለች እህቷ ወይዘሮ ቤተልሔም ይደኦም።
ጠንካራ ታታሪና በጣም ትጉ የሆነች ልጅ ከልጅነቷ ጀምሮ አንድ ነገር ጀምራ መጨረስ ካለባት የምታቅ ልጅ ነች። እሷ በጣም ጠንካራ ለሴቶች ተምሳሌት የምትሆን እና በእሷ ተመርኮዘን ደግሞ እኛ የእሷን ዱካ ተከትለን ለአገራችን ሴቶች ብዙ ነገርን ማድረግ ከእሷ ተምረናል እና በእሷ ስም ደግሞ ያው የእሷ ራዕይ እንዲቀጥል ቪዥኗ እንዲቀጥል እዚህ ደግሞ ፋውንዴሽኑን አቋቁመናል። ብዙ አላማዎች አሉት። በዋናነት በሴቶች ኢምፓወርመንት ወይም ሴቶችን በትምህርትም በግብርናም ይሁን በኢኮኖሚም ቢሆን ሴቶች ላይ መስራት ነው የኛ አላማ። እነሱም ሴቶችን በተለያዩ ዘርፎች ላይ እንዲሰሩ ማድረግና ያው ውጤታማ እንዲሆኑ ማድረግ፣ የተለያዩ ትሬኒንጎችን መስጠት፣ እሷ የምትሰራቸው እንደዛ ነው እና ውጤታማ የሆኑ ሴቶችን ማብቃት ማፍራት እንድንችል በሀገራችን ላይ።
አጊቱ በስራ ፈጠራ በአካባቢ ጥበቃና በሌሎች ዘርፎችም በትጋት ስትሰራ መቆየቷ ተገልጿል። የሰብአዊ መብት ተሟጋች እንደነበረችም ተገልጿል። በስደት ህይወት የማይሞከር ሁሉ ሞክራ ስኬታማ የሆነች እንቁ ሰው ነበረች ብለዋታል የፋውንዴሽኑ ምክትል ቦርድ ሰብሳቢ ዶክተር ጀቤሳ ተሾመ።
አጊቱ ለሴቶች መብት የምትታገል ነች። እሷ ራሷ ሴትና ስደተኛ ሆና እየታገለች ነው። እንግዲህ ሴቶች በየቦታ ነው እየታገለ ማህበረሰቡን እየሞገቱ ነው ያሉ። እሷ በስራዋ ስደተኛ ሆና ጥቁር ሴት አፍሪካዊት ሆና አውሮፓ ድረስ ሄዳ ማህበረሰቡን እየተመገተች ነው። ይቻላል፣ ይህን ሁሉ ሆኖ ውጤታማ መሆን ይቻላል ብላ እዛ ቦታ ላይ ስትሟገት ነበር። ስለዚህ ከማመን ማመን ግድ ነበር፣ ለነሱ ይህንን መከበር ግድ ነበር። ስለዚህ እንደ ድንቅ ነው ያዩት። ብዙ ወዳጆች ነው ያፈራች። ተጽዕኖ ፈጣሪ ሆና ተገኝታለች። በእነሱ መካከል እንኳን ያልተለመደውን ነገር መስራት ቻለች። እነሱ ያላሰቡትን ሊጠፉ የነበሩትን ፍየሎች ሰብስባ ህይወት ዘርታ ዋጋ ከፍላበት አሁን ብዙዎች እንደሆኑ እና እንዲቀጥሉ አድርጋለች፣ ህይወት አስቀጠለች።
ፋውንዴሽኑ የአጊቱ ስራ በትውልድ እንድታወስ እንደሚያደርግ አባቷ አቶ ኢደው ጉደታ ተናግረዋል።
ደስታ ነው ተሰማኝ። ምክንያቱም ልጅም ባይኖራት ስሟ አልጠፋም። በዓለም ተሰሚነት አገኘች። እንደገና ደግሞ ዛሬ ፋውንዴሽን በሷ ስም መቋቋሙ በጣም ትልቅ ደስታ ነው ተሰማኝ።
ፋውንዴሽኑ አግቱ በጣሊያን ሀገር ስታከናውናቸው የነበሩ ስራዎች በሀገር ውስጥ ተስፋፍተው እንዲቀጥሉ ለማድረግ በተለይ ሴቶችን በኢኮኖሚ በማብቃት በአካባቢ ጥበቃና በስደት ላይ ትኩረት ሰጥቶ እንደሚሰራ በፋውንዴሽኑ ምስረታ ላይ ተገልጿል። ከፋውንዴሽኑ በአርብቶ አደር አካባቢዎች የሚገኙ የህብረተሰብ ክፍሎች ተጠቃሚ እንዲሆኑ መታሰቡም ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጮች፣ ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ጽዮን ግርማና ሰሎሞን አባተንን አብረናችሁ ያመሸነው መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 አሁንም በዓለም ዙሪያ እጅግ የከበደ ፈተና መሆኑን አይዘንጉ። እርስዎም ዘወትር አደጋ ላይ ነው፣ ከመጠንቀቅ አይቦዝኑ። የእጆችዎን ንጽህና ይጠብቁ። ባኮ ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና አፍንጫውን ይሸፍኑበት። ሰላም ጤና ይስጥልኝ። በደህና ደሩ።